አድማጮቻችን አሁን እንግዳችን ከኛ ጋር ናቸው ተናስተልኝ ኢንጂነር ሃሎ
አቤት አቤት
ተናስተልኝ ኢንጂነር
እንዴ አቶ አመድ እንዴት ነህ
እኔ በጣም ደህና ነኝ ጌታ እርሶ እንዴት ነዎት
አለሁኝ እንግዲህ ያው በማይቆራረጥ ስልክ ዛሬ ልታወራይ ነው
እንዴ ለዚህ ነበር በጣም የተሯሯጥኩት ትናንት ማታ ጀምሮ አቶ ዘላለምን የጨቀጨቅኩት ለዚህ ነበር ምክንያቱም እኔም የምለውን በብዛት አይሰሙትም እርሶም የሚሉትን አልሰማም አድማጩም ግራ ተጋብቶ እንለያይ ነበር ዛሬ ተመስገን እንግዲህ በሰፊው ልናወራ ነው ጌታዬ በቅድሚያ በዚህ አጭር ጊዜ ቃለ መጠይቅ ለኛ ለመስጠት ፍቃደኛ በመሆኑ እጅግ በጣም በኢትዮጵያ ድምጽ ሬዲዮ ሰራተኞችና በዓለም ዙሪያ በሚገኙ አድማጮቻችን ስም እናመሰግናለን እግረ መንገዶን ነው እስቲ ወደ ለንደን የገቡትና ስለ ጉዞ አጥር አድርገው ቢነግሩን ጌታ
እንግዲህ እኔ ጉዞ
የአሜሪካ ጉዞ እንዴት ነበር የተሳካ ነበር
ጥሩ ነው በጣም ጥሩ ነው ደስ የሚል ነበር ያው በየጊዜው ጮህት እና ልቅሶ ሆኗል እኛ ሀገር እንደምታውቀው እንግዲህ ደግሞ አዳዲስም ነገር ተፈጥሯል በዛ ሂደት ውስጥ ያው ሰው የመሰባሰብ እድል አግኝቷል ለማንኛውም ጥሩ ነበረ በፓርቲ ውስጥ ያለውን እንቅስቃሴ ሰማያዊን ለመደገፍ ያሳዩ አስተዋጽኦ እጅግ ደስ የሚል ነው በጣም ጥሩ ነበረ
ወደ ለንደን እንዴት ሊመጡ ቻሉ
ለንደን ያው እንግዲህ ለንደን ያሉ ኢትዮጵያውያን ሰማያዊን እንቅስቃሴ በመደገፍ ስራ መስራት እንችላለን ጊዜ ያለን እና ስለሰማያዊ ስራም ለማስተዋወቅ እንዲሁም ደግሞ ወደፊት መሰረት ለመጣል የሰማያዊን ድጋፍ ማህበር ለማቋቋም እና ያው ለስራው የሚያስፈልገውንም መጠነኛ ድጋፍ ለማድረግ በዚህ ብትመጣ ጥሩ ነው አሉኝ በዛ መሰረት ነው የመጣሁት
እና ስዊድን አልጠየቀውትም ስዊድን ተቋቁሟል ነው እስከማውቀው ድረስ
ጠየቁኝ እንጂ ስዊድንም ኖሮ ያሉ ሰዎችም ጀርመንም ጠይቀው ነበር ግን
እና እርሶ ሌሎቹን ንቀው ሌሎቹን ስዊድንን ኖርዌይን ጀርመንን ንቀው ነው እንግሊዝ ብቻ ሄዱት
አይ ለዛ እንዳልሆነ ታውቃላችሁ እናንተም ይሄ እንደማይሆን አንደኛ ፓስፖርቱ የነበረ እሱ ነው ሁለተኛ ስራው ማጭር ጊዜ ነው ያለችው ጊዜ አለች ዛሬ እዚህ ሆኜ እኮ ተመልሼ እንደገና ወደ ዲሲ ተመልሼ ካናዳ ሄዳለሁ ከዛ በኋላ ዲሲ መጨረሻ ስብሰባ አድርጌ ሜ 11 ወደ ኢትዮጵያ መለሳለሁና የጊዜ ሁኔታ ነው እናንተ ውጭ ሀገር ምትኖሩ ሰዎች የጊዜን ነገር ታካላችሁ ለደምመጭማት
የታይ ይገባናል እንደው ለእንትን ብዬ ነው በነገር ልውጋውት ብዬ ነው እንጂ ይገባናል ጊዜ እንደለለውት የነንም በስንት መከራ የተገኘች ጊዜ እንደሆነች አቃለሁ እቺ ለዚች ለኢንተርቪው አራሱ ኢንጂነር ከዚህ በፊት በተደጋጋሚ ወደ አሜሪካ ለመውጣት ሲሞክሩ አንድ ጊዜ ፓስፖርት እንግዲህ እንደሰማነው ዜና ከሆነ ከተሳሳተ ቁጣረማለሁ አንድ ጊዜ ኤርፖርት ደርሰው ፓስፖርቱን የሆነ ወረቀት ከመሃሉ ቀዶ ይጎለዋል ብሎ መለሶት ተብሏል አንድ ጊዜ ደግሞ የመጨረሻው ጊዜ ደግሞ ቻንጣው ከተላከ በኋላ እርሷ አትሄዱም ተብለው ቀርተዋል እንዴት ሊሆን ቻለ እነዚህ ሁለቱ ነገሮች እውነት ነው እስቲ ከርሱ አንደበት ልስማው ሁለተኛ ደግሞ አሁን እንዴት ተሳካለው ታዲያ
እውነት ነው አህመድ ይሄ ምንም በተደጋጋሚ የተደረገ ነገር የመጀመሪያውም ያሁንም እንደ አንድ አይነት ነው በነገራችን ላይ የሆነው ነገር ሁለቱም ጊዜ ቢሆን ሻንጣ ያይዷል ምክንያቱም ያየር መንገዱ ሰራተኞች ትኬት መቁረጥን ፓስፖርት መያዝን ቪዛ መኖሩን ይሄን ነው የሚያዩት ስለዚህ ያለኝን ቦርዲንግ ፓስ ይሰጡኛል መጨረሻ ላይ በዚህ በኢሚግሬሽን ላልተስል ነው ይሄ ነገር የሚፈጠረው በየአመቱና ዘዴው ይለያያል እንጂ አላማው አንድ ነው የባለፈው ከፓስፖርት አንድ ገጽ አጉልለው ጎሎታላት ይድም ብለው እዛው ላይ ያየሁን ቀደው ነው ያስቀረኝ ያሁኑ ግን ምንም ምክንያት የለው ፓስፖርቴን ወሰዱ ዛሬ መሄድ አትችልም አሉኝ ለምን እንደማልሄድ ምክንያቱን እንደማያውቁት ነገሩኝ በተደጋጋሚ በዜና እንደሰማችሁት ነገ መጥተህ ኃላፊዎችን አነጋግራሉ የሚያናግሬ ሰው ጠፋ እንግዲህ ከአንድ ሳምንት በኋላ ፓስፖርቴን እንደገና ጠርተው በስልክ ደውለው መውሰድ ትችላለህ አሉኝ እና እስከዛን ጊዜ ድረስ ግን የሚያናግረኝም ለምንም ፓስፖርቴን እንደተያዘ ምንም ሰው አልነበረም
ኢንጂነር ኢትዮጵያ ህገ መንግስት አለ እንደሚሉን ከሆነ የህግ ሀገር ነው ሁሉ ነገር በህግ የሚሰራ ነው ብለን ነው እንግዲህ የሚነገረው የሚለፈፈው አንድ ሰው ወይም አንድ ድርጅት እንደዚህ ሲያደርግ መንግስት አለበት በሚባልበት ሀገር ተጠያቂ የለም
አይ ሱሱኮ ህግኛ ሀገር ለማጥቃት ነው የሚያገለግለው ሌሎችን መብታቸውን ለማፈን በዛ ህግ በሚመስል ሰበብ ነገር አገዛዝን ለማራዘም እንጂ የህገ በላይነት ቢኖርማ ስንት ነገር ነበር በአጠቃላይ ኮኛ ሀገር ወነት የሚናገር ሰው መንግስትን የሚተች ሰው ለማህበረሰቡ የሚጠቅምና የተለየ አስተሳሰብ ያለው ሰው ሁሉ እስር ቤት ነው የሚገባውና የነም የተቃዋሚ ፖለቲካ ፓርቲ መሪ ሁኜ ሰዎች ሲሰባሰቡ በዛ መልክ ሐሳብ እየተደራጀ ሲሄድ ድርጅታዊ ቅርጽ እየያዘ ሲሄድ ያ ስላልተመቻቸው እንግዲህ በየጊዜው ማሰሩም ምንም አንገላታቱም ከዛ ጋር የተያዘ ነውና ህግ ያለም ይባለው ነገር እውነተኛ ሰዎችን ለማጥቃት እንጂ እውነት መብትን ለማስጠበቅ አይደለም ኢትዮጵያ ውስጥ አሁን ያለው ነገር።
ምን አሉት እንደው ባጭሩ ምን አሉት አሁን የመጨረሻውን ፓስፖርቱን ሲሰጡት ምን አሉት ዝም ብለው እንካ ብለው ወረወሩ ወይስ ምንድነው?
አው ደወሉልኝ ስልክ ናሩኝ ሄድ ፓስፖርቴን ኮፒ አድርጎ እዚች ጋር መቀበሉን ይፈርሙልኝ አለኝ። ፈረምኩለትና ፓስፖርቴን ተቀበልኩ። ለምንድነው የተያዘብኝ ምንድነው ስለው እሱን መመለስ አልችልም ጌታ ያለኝ እዛ ያለው ሰውዬ ይፈካ።
አያሳዝንም ግን ይሄ ራሱ ሰውዬ ምስኪን ነው ለኔ። ኢንጂነር እንግዲህ እርሶም መግቢያው ላይ ሲናገሩ ነበር ዘሰሞኑን ማልቀስ ነው ኢትዮጵያውያኖች በውጭም በውስጥም ማልቀስ ነው እዚህም ማልቀስ ነው የትም በየቦታው ማልቀስ ነው። ባለፈው ሰኞ ኤርትራውያኖችና ኢትዮጵያውያኖች በብዙ ሺህ የሚቆጠሩ እዚህ ሱዳን አደባባይ ትልቁ አደባባይ ላይ ለመጀመሪያ ጊዜ በጋራ ሆነው ሀዘናቸውን ገልጸው ነበር። ምን ተሰማዎት? 28 ኢትዮጵያውያኖች ታረዱ በስደት ሲባል ምን ተሰማዎት?
እሱ በመልህ እንደው ከባድ ስሜት ነው በእውነቱ ድብልቅልቅ ያለበት ስሜት ነው የሚሰማህ። በዛ ሂደት ውስጥ አንድ አይነት ነገር ብቻ አይደለም ሰው ሲሞት በተፈጥሮው ማዘን ነገር አለ። ወገንህና የቅርብ ሰው ሲሆን ደግሞ በእንዲህ አይነት ሁኔታ ሲሆን የበለጠ ያሳዝናል። ግን እሱ ብቻ አይደለም አሁን እነዚህ ልጆች መሞታቸው ቁጭት አለበት ሀዘን አለበት ውርደት አለበት አቅመቢስነት አለበትና ይሄን ሁሉ ነገር ሆኖ ነው ተደምሮ የሚሳ። አንደኛ እንዲህ አይነት ነገር ሲመጣ በብሔራዊ ክብር ደረጃ የሚመጣ ምንም ነገር ማድረግ አለመቻል ትልቅ አቅመቢስነት ይስማል። ሁለት ደግሞ የሰው ልጅ እንደው በእኛ እድሜና በእኛ ጀነሬሽን አይኑ ይያየ ህይወቱን እንደሚያጣ ያወቀ እንደዚህ አይነት አሰቃቂ ሁኔታ ሲያልፍ በጣም በጣም ያሳዝናል ልብ ይነካል። እንዳገር ልጅም እና ብሔራዊ ውርደትም አለበት ምንም አድራ ለማድረግም እና አቅመቢስነት አለበት። እንደ ወንድምና እንደ ሀገር ልጅም ደግሞ በሰው ልጅነታቸው የደረሰባቸው ነገር ሀዘን አለና በአጠቃላይ ድብልቅልቅ ያለ ነገር ነው በሰዓቱ የተሰማኝ። እስካሁንም ነገር ድረስ ከዛ አልወጣሁም እውነቱን ለመናገር አህመድ።
ኢንጂነር ይሄ በእነዚህ ንጹሃን 28 ወገኖቻችን ላይ የተፈጸመው አሰቃቂ ወንጀል ብዙዎች እንደሚሉት የእንስሳ ነው ለማለትም ያስነውራል። ምክንያቱም እንስሳም ራሱን ካራበው ወይም ደግሞ ካላሳደዱት ካላጠቁት በስተቀር እንደዚህ አይነት ስራ አይሰራምና እንስሳትን መስደብ ይሆናል። ሆኖም ለመጠየቅ የምፈልገው ይሄ ኢትዮጵያ ውስጥ በተደረገው የሀዘን ሰላማዊ ሰልፍ ላይ ብዙ ወጣቶች ታስረዋል በፊልሞችም አይተናል። እንደውም አራት የጭነት መኪና ተሞልተው ሲሰደዱ አይተናል ወደ አልታወቀ ቦታ ሲወሰዱ። በዚህ አጋጣሚ ደግሞ አዳዲስ አስገራሚ ነገሮች ይታያሉ። አዲስ ዘመን መንግስት በሰማይ ፓርቲ ላይ እርምጃ ይውሰድልን ሰላማዊ ሰልፍ የሚያደርጉ ተብዮች ካድሬዎች ናቸው ነው የሚሉት ብዙዎቹ። ሰማይ መንግስት ካለ ሰማይ ፓርቲን ያስታግስልን ይሄንን የአይሲስ ስራ ወዘተ እየተባለ ነውና ይሄንንስ እንዴት ያውታል ጌታዬ?
የሚደንቅ ነገር ነው በእውነቱ የሚደንቅም ነው የሚያሳዝንም ነው። እንዲህ አይነት ብሔራዊ ሀዘን ሲመጣ ህዝቡን እንደማረጋጋት መንግስት በኃላፊነትና ብሔራዊ ክብርን በሚጠብቁ ሁኔታ ተመጣጣኝ የሆነ ምላሽም ለሆነው ነገር መስጠት በቤተሰቦችም ማጽናናትና የደረሰብንም ብሔራዊ ሀዘን ኃላፊነት በተሞላበት መልኩ ዜጎች እንዲወጡ ማድረግ ሲገባው የራሱን ዝርክርክነትና ይሄንን ኃላፊነት ለመወጣት ባለመቻሉ የዜጎችን ቁጣ ወደ ተለየ አቅጣጫ ለመውሰድና ከዚህ ጋር ተያይዞ በሚመጣ ህዝብ ቁጭት ምናልባትም ስልጣን እናጣለሁ ብሎ ስላሰበ የነሱ ሐሳብ ሁሉ ያለው ስልጣን ጥበቃ ነው። የትም ቀንም የነሱ ስልጣን ማገልገል፣ ህዝብን መምራት፣ ሀገርን ማስተዳደርና የሰዎችን ህይወት ለማቃለል የተቀንደፋ ቀና የምትለው ሳይሆን ያው ለመዝረፍና ራስን ለመጥቀም የተቀመጥክበት ቦታ ስለሆነ ከዛ ላለመውረድ የመጣውን ነገር ሁሉ ምንም የሞራል ገደብ በሌለበት ሁኔታ በእንዲህ አይነት ሁኔታ እንደምታዩ ነው እንግዲህ አሁን በአገር ደረጃ እንዲህ አይነት ነገር ሲመጣ ዜጎች ተቆጥተው ምንም ነገር ቢያደርጉ እንኳን መንግስት ኃላፊነት በተሞላበት መልኩ ይሄ ነገር ሰዎች በደረሰባቸው ሀዘን ምክንያት ካቅም በላይ ሲሆንባቸው ሀዘኑ በስሜት ብዙ እርምጃ ሊወስዱ ይችላሉና ይሄንን ኃላፊነት በተሞላበት መልኩ መወጣትና ዜጎችን ማረጋጋት ሲገባ የተፈጠረውን ነገር ግን ወደ ፖለቲካ ፓርቲ ተወዳዳሪ ወደ ፖለቲካ ፓርቲ መውሰድ አንደኛ የሰዎችንም ሀዘን ማቃለልና የደረሰብንን በደል ምንም እንዳልተፈጠረ የማድረግና ሁሉንም ነገር አዙሮ ሀዘኑን ረስቶ ወደ ስልጣን ጥበቃ መዞሩ በጣም አሳዝኖኛል። ለማንኛውም በእኛ ላይ ያለው ወንጀል የተለመደ ነው። ኢትዮጵያ ውስጥ ትንሽ ስታድግ ሰው ሲያዳምጥህ የተሻለ ሀሳብ አለው ሲባል ማጥፋት እንደ ስራ የሚቆጥሩት ስለሆነ ሰማያዊ ፓርቲንም ሆነ የሰማያዊ ፓርቲ አመራሮችን ለወንጀል የሚያደርጉት ደፋ ቀና በጓደኞቻችን ከደረሰውና እስካሁን ካለው የተለየ ነገር አይደለም። የሚያሳዝነኝ ግን እንደዚህ በጭካኔ በታረዱ ሰዎችና በብሔራዊ ደረጃ በደረሰብን መደፈርና ክብር ማጣት ላይ እንዲህ አይነቱን ፖለቲካ ለመስራት ሲጠቀሙበት ብቻ ነው እንጂ በእኛ ላይ የሚያደርሱት ወንጀል ምንም ነገር ከዚህ በተለየ ሁኔታ ማድረግ ይችላሉ። ማን ይከለክላቸዋል? እነሱ ሰማያዊን ለማጥፋትም ሆነ እኛን ለማሰር ብዙዎች ጓደኞቻችን አድርገዋል፣ ብዙ ድርጅቶችንም አፍርሰዋልና ከዚህ ጋር ባያያይዙት እንደው የባሰ ህዝብና ሀገርን ባያሳዝኑ ጥሩ ነበር። ለማንኛውም በእኛ ላይ ያለው ወንጀል ግን የተለመደ ነገር ነው።
ኢንጂነር ግን ይሄኛው ትንሽ ለጆሮም የሚሰቀጥጥ ነው። እንደዚህ አይነቱን ወንጀል እንዲህ አይነቱን ኢሰብአዊ የአሪዮስ ስራ ካንድ ከተቃዋሚ ፓርቲ ጋር ማገናኘት ከምን የመጣ ነው? አንዳንድ ጊዜም እኮ ይሉኝታማል የኢትዮጵያዊ ይሉኝታል እንደው በሌላ በኩል ቢያገናኙአችሁ ከሌላ ወንጀል ጋር እንደው እንዴት ነው ለሰሚው እንትን የሚል በዚህ በጭፍጨፋው ምክንያት ሰማይ ፓርቲን ያስታግስልን ብሎ አንድ የመንግስት ጋዜጣ ሲጠይቅ ምንድነው የሚሰማችሁ? በዛች ሀገር እንዴ እኛ በሰላማዊ መንገድ ተወዳድረን ይሄንን ኃይልን ለህዝብ እናጋልጣለን ብላችሁ ታስባላችሁ?
አዎ፣ እኔ የተገነዘብኩት ነገር በስለስልጣንና ስለሀገር ያላችሁ አመለካከት ፍንትው አርጎ ያሳያል። አሁን ሌላ እንደው ወደ ውስጥ ለምን ይሄን አደረጉ፣ በእኛ ላይ የሚያደርጉት ነገር ምንድነው፣ ዲሞክራሲ የሚባለው ይሰራሉ የሚለውን ነገር ተዛብ አህመድ ሁሉ ነገር ለነሱ ከስልጣን በታች ነው። የሰው ልጅ ህይወት በለው፣ ታሪክ በለው፣ ብሔራዊ ክብር በለው፣ ሌላም በምንም አይነት መመዘኛ መጠቃትም በለው ለነሱ ከስልጣን ጋር በተያያዘ መንገድ ነው ሁሉንም ያዩት። በቃ በስልጣን መቆየት ከሁሉም ነገር በላይ ነው፣ ከሀገር በላይ ነው፣ ከዜጎች ህይወት በላይ ነው፣ ከብሔራዊ ክብር በላይ ነው፣ ከህግ በላይ ነው። ያንን ሁሉ ነገር ምንም ወዲህና ወዲህ ማለት አይፈልጉም። ስልጣንን ያሳጣልና ስጋት ነው ብሎ ካሉት በደል ሁሉ ነገር ከስልጣን በታች ናቸው ለነሱ። እና ይሄ ያሳዝነኛል። ስልጣንና ገንዘብ ከአንድ ትውልድ ለማያልፍ ነገር የስልጣን ምንነት በራሳቸው ጓደኛ በጠቅላይ ሚኒስትሩ ዛሬ ሁሉ ነገር የበላይና ሁሉ ነገር በእሳቸው ቁጥጥር ስር ያሉ የሚመስሉት ጠቅላይ ሚኒስትር የቀድሞ መለስ ዜናዊ ሄደዋል እና ህይወት ኃላፊ መሆኑን ስልጣንም ኃላፊ መሆኑን ተገንዝበው በልጆቻቸውም በአገር ታሪክም የሚያስወቅሳቸውን ነገር ለምን ማድረግ እንደሚፈልጉ አይገባኝም። እና ይሄ ማለት ስለ ስልጣንና ስለ ፖለቲካ ያላቸው ግንዛቤ ብዙዎቻችን ከምናስበው የተለየ መሆኑን ፍንትው አድርጎ ያሳያል። አህመድ፣
አንድ ይሄን ካነሱ አይቀር ስለ ስልጣን ያላቸው አመለካከት ስለ ስልጣንና ስለ ህዝብ ያላቸው አመለካከትን በተነሳ አንድ ጓደኛ የሚለኝ ምንድን ነው የኢህአዴግ መንግስት ወይም የወያኔ መንግስት ነው እሱ የሚለው የወያኔ መንግስት 50 ሚሊዮን ህዝብ መሞት አለበት አንተ ስልጣን ላይ ቆመህ እንድትቀር ከፈለክ ቢባል ያንን ይፈጽማል ነው የሚለኝ። የሱ አመለካከት ነው። ለማንኛውም ኢንጂነር፣ የናንተ ድርጅት በተለይ በአሁኑ ጊዜ አይን ውስጥ ገብቷል፣ የወያኔ አይን ውስጥ ገብቷል፣ የህዝቡስ አይን ውስጥ ገብቷል? ህዝቡስ ያያችኋል፣ ይሰማችኋል? ለምንድን ነው ወያኔ አይን ውስጥ የገባችሁት? እንዲህ እንደ አይስ ከአይሲስ የበለጠ ጠላት አድርጎ አዲስ አበባ ውስጥ ኢትዮጵያ ውስጥ የያዛችሁ?
መቼም ይሄ ለአንተም የሚጠፋ ነገር አይደለም አህመድ። አሁን በኢትዮጵያ ውስጥ ያለው ነገር ኢህአዴግ ምንድን ነው በአንዳንድ አምባገነኖች በጠመንጃም ቢሆን ካሸነፉ በኋላ በሚሰሯቸው አንዳንድ ነገሮችና በሚኖሩበት ጊዜ መጠነኛ የሆነ የህዝብ ይሁንታ የሚባለው ነገር ያገኛሉ ወይ በብሔራዊ ክብር ደረጃ ወይ ዜጎችን አስተሳስሮ አንድ በማድረግ ደረጃ ወይ አንድ ነገር አመጡ ተብለው የሰባዊ መብቶችና የዲሞክራሲ መብቶችን ባያከብሩም እንኳን አንድ በሆነ ነገር በህዝቡ ልብ ውስጥ የሚኖርበት ነገር አለ። እንደው ምንም ባይሆንም የነሱ ጓደኛ የሆነው ኢሳያስ የለየለት አምባገነን ነው ኤርትራ ውስጥ ግን የራሱ ዜጎች የሚያዩት ቢያንስ አሸንፎ ደርግን አገር ሰጥቶናል እና ነፃነት አውጥቶናል በእነሱ በረድሮ በሳ በሚል የሚያደርስባቸውን በደልና ግፍ ሁሉ በዛች ነገር የማካካስ ነገር አለ። ነገር ግን አሁን ኢትዮጵያ ውስጥ ያለው አገዛዝ በምንም ነገር የህዝብ ይሁንታ የሚያገኝበት ነገር የለም። ልማት የተባለው መንገድ መብራት ምን ውሃ የለም እኛ ሀገር ውስጥ ያለውም ነገር ጥራት የለውም። የሚሰራውም ነገር ኪክባክ ለማግኘት ብዙ ገንዘብ ወደ ውጭ እየተላከና የመዝረፊያ ዘዴ ነው። ከዛ ውጭ ያልከው እንደሆነ በብሔራዊ ክብር ነው፣ በሉዓላዊነት ነው፣ በዜጎችንና ሀገርን በመገንባት ነው። በየትኛውም መንገድ የለምና ስልጣኔን በአንድ የታሪክ አጋጣሚ ላጣ ይችላልው ህዝብ አንቀሮ ተፈኛል ብሎ ያምናል። እና ያ ከሆነ ደግሞ አማራጭ ሆኖ ሊሰራ የሚችለውና ህዝብ ሊያስተባብር የሚችለው አሁን ባለው ሁኔታ ሰማያዊ ነው። ስለዚህ ሲያድግ ለህዝቡ ተስፋ የሚሆነውን ነገር ማጥፋትና ያንን ህዝብ ተስፋ አስቆርጦ በእነሱ ቁጥጥር ስር ማድረግ ግዴታው ነው። ያለዛ ተወዳድሬ በዚህ አሸንፌ እኖራለሁ የሚል ሐሳብ ስለሌለ ተቃዋሚዎች ተስፋ የሌለው ህዝብ ሆኖ ማንንም ተስፋ ሳይያረግ እንዲኖር ካስፈልገ ሰማያዊን ማጥፋት ያስፈልጋል። ያለዛ ግን መኖር እንደማይችሉ በራሳቸው ድክመት ተረድተውታል። በውስጣቸው ማቅማቢስነት እንዳለ በሚገባ ተረድተውታል። አምባገነን ትቢት ብቻ ሳይሆን የነዚህኞቹ ፍራትም ጭምር ያለበት ስለሆነ ይመስለኛል።
ኢንጂነር ወደርሶ ፓርቲ ልምጣና እንግዲህ እስከምናቀው ድረስ ሁኔታው በጣም እጅግ በጣም የከበደ ቢሆንም ኢትዮጵያ ውስጥ ያለው ሁኔታ ሃሎ አድማጮቻችን ስልክ ግንኙነታችን ተቋርጦ ነበር። እንደገና መስመር ላይ ኢንጂነር ይገኛሉ። ኢንጂነር ከኔ ጋር ነዎት? በጣም ቆንጆ የጀመርኩት ነበር። እንግዲህ ምንም ከባድ ቢሆንም ኢትዮጵያ ውስጥ እናንተ ወገባችሁን አስራችሁ ጥርሳችሁን ነክሳችሁ እንታገላለን ብላችሁ የታገላችሁ ነው። በዚህም የተነሳ ብዙ የእናንተ አባሎች የስራስካጁም ሌሎችም አባሎቻችሁ በእስር ቤት እየተወረወሩ ነው። ስለነሱ ምን ሁኔታ አለ? ስለነሱ የሚሰሙት አለ? የምትሰሙት አለ? የምትከታተላላችሁ?
አዎ እንሰማለን። እንግዲህ ያለው ሁኔታ ሁሉ በትክክል እሰማለሁ። ያው ብዙ ሰው አስረዋል፣ በየክፍለ ሀገር ሁሉ ቀጥሏል፣ ከፍተኛ አመራሮች ድረስ ደርሷል። ይሄ እንግዲህ እነዚህ ሰዎች ኃይል ባወጣለት ሁኔታ ስልጣን ላይ ለመቆየት ያለን አማራጭ ጉልበትና ጉልበት ብቻ ነው የሚለውን ነገር በይፋ ይዘውታል። እንግዲህ ይሄ ሲሆን ምርጫ የሚባለው ነገር ምሳል ማላገጫ እንደሆነ የዓለም ሕዝብ ያያል፣ የኢትዮጵያ ሕዝብም ያያል። ራሱ የኢህአዴግ አባል የሆነና አንዳንድ ምናልባትም ሳይገባው እዚያ ውስጥ የገባ ካለው ይህንን ተገንዝቦ ሀገራችን በምን ሁኔታ ላይ እንዳለች ይገነዘባል ብዬ አስባለሁ። ለማንኛውም ይህንን በቅርበት እየተከታተል ነው።
የእናንተ ፓርቲ በዚህ በምርጫ በተባለው ላይ በሚካፈልበት ጊዜ የፓርላማ አባል ለጊዜውም ቢሆን ያዘጋጃችሁት ለምን ያህሉ ቦታ ነው? ስልጣን ለመያዝ ተሳክቶ ምርጫው ህዝቡ እምቢኝ ብሎ ቢወጣና የገደላችሁኝም ቢሆን አልመርጣችሁም ብሎ ቢወጣና እናንተም ቢመርጥ ስልጣን ለመያዝ የሚያበቃ ኃይል አላችሁ? የፓርላማ አባል ማለት ነው። በየአካባቢው አሏችሁ ተወካዮች?
እንደኛማ እኮ በአጠቃላይ ከ547 ወንበር 400 ላይ የሚሆን እጩ አቅርበናል። በዛ ደረጃ ሁሉም የሀገሪቷን ክፍልና የህብረተሰብ ውክልና በሚችል መልኩ እጩዎችን አቅርበናል። ነገር ግን ይህንን ነገር እስከ ዛሬ ከጀመረበት ምዝገባ ከጀመርንበት ጊዜ አንስቶ ሲፈልግ ይሰርዛል፣ ሰልፍ ይከለክላል፣ የተመዘገቡትን ደግሞ በፍርድ ቤት ስናስፈርድበት ያንን አልቀበልም ይላል። በአጠቃላይ በምርጫው ሂደት ውስጥ ሰማያዊ አብላጫ ድምጽ ያለው ወንበር ይዞ በዛ መሰረት ህዝቡን እንዳያወዳድር እና ህዝቡን ተስፋ እንዳይታየው ለማድረግ የቻሉትን ሁሉ ነገር እያደረጉ ነው። አሁን እንደምታየው የሚያወሩት ነገር ስለኛ ሌላ ጭራቅ አስመስለው ነው። በሌላ አነጋገር ደግሞ ከእኛ ሰዎች ጋር በቴሌቪዥን ቁጭ ብለው ሲከራከሩ ታያቸዋለህ። እና ህዝቡን በማስፈራራት ሰማያዊ ፓርቲ ህጋዊ ፓርቲ አይደለም፣ ከእሱ ጋር አትቁሙ፣ የእሱንም አመራር አትቀበሉ እያሉ ያው ድምፅ አበክረው አጭበርብረው ለመኖር ስለፈለጉ በዛ ማጭበርበር ውስጥ ደግሞ የሚመጣ የህዝብ ቁጣ ካለ ያንን አስቀድሞ ለመምታት የሚያደርጉት ነገር ነው። ሰማያዊም አማራጭ ኃይል ሆኖ የህዝብ ተቀባይነት እንዳገኘና ሁሉም ቦታ እንደደረሰ ስለሚያውቁ ነው ይሄ ሁሉ ከፍርሃት የመነጨ ሰማያዊን በስጋት አይን በማየት የማጥፋት እርምጃና እንቅስቃሴ የጀመሩትም በዚህ ምክንያት ነው። እና ሰማያዊ ባቀረባቸው የፓርላማ እጩዎችም ሆነ አጠቃላይ በፖሊሲ አማራጭ እንዲሁም ደግሞ የተለያዩ ህብረተሰብ እኩልናን በማግኘት መንግስት ለመሆን የሚያስችለውን ዝግጅት እያደረገ ነው።
ኢንጂነር፣ ብዙ ታዛቢዎች እንደሚሉት የኢትዮጵያን የፖለቲካ ሁኔታ የሚከታተሉ ፈረንጆቹም ጭምር የኢህአዴግ ወይም የወያኔ ሌሎች አንዳንዶች እንደሚሉት ጥንካሬው አብሶሉት ሳይሆን ሪሌቲቭ ነው፣ አንጻራዊ ነው፣ የተቃዋሚ ኃይሎች ድካም ነው። ፈረንጆች ደግሞ ደካማ ተቃዋሚ ካዩ ጠንካራውን ነው የሚመርጡትና መጥፎም ቢሆን ስልጣን ላይ ያለውን ይዘው ቁጭ ነው የሚሉት የሚሉ አሉ። እና እናንተ ሰማያዊዎች ከሌሎቹ ጋር ያላችሁ የህብረት ጉዳይ እንዴት ነው? አብሮ መስራት በዚህ በኩል በዛ በኩል ድካምን አለ የሚባለውን ለማጥፋት ሞክራችኋል? ምን ይመስላል እናንተ በጋራ ከሌሎች ጋር ሌሎችን ማሰባስቦ የመስራት ሙከራ?
ይሄ እንግዲህ በሰፊው ሂደንበታል። ባለፈውም ነጻነት ለፍትሃዊ ምርጫ ብለን ስንሰራ የስራ ግንኙነት ስናደርግ ብዙ ፓርቲዎች አንድ ላይ ሆነው 9 ፓርቲዎች ብዙ እንቅስቃሴ ስናደርግ ነበር። ያም የግንኙነት ደረጃ እያደገ አንዳንድ ፓርቲዎች በአጠቃላይ የምርጫ ውድድርም ሲወዳደሩ በሰማያዊ ስም ተወዳድረዋል። ያ ማለት በጊዜው ስንተዋወቅ የሰማያዊን ዓላማ በደንብ ሲያውቁት ከሰማያዊ ጋር መስራት ጠቃሚ እንደሆነ እና ግንኙነቱም እያደገ ሲሄድ ኃላፊነታቸውን ለመወጣት በየአካባቢው ተበጣጥሶ መስራት ጥቅም የለውም በሚል ብዙዎቹ ወደ ሰማያዊ እየገቡ ነው። በሰማያዊ ምልክትም ተወዳድረዋል። ከዛም አልፎ ደግሞ ኢህአዴግ በአንድነትና በመያድ ላይ እንደዛ አይነት እርምጃ ሲወስድ ብዙዎቹ የአንድነት አባላት እስከታች ድረስ ያሉት ሰማያዊ መቀላቀላቸውን በብዙ የመገናኛ ብዙሀን የሰማችሁት ይመስለኛል። አሁንም በውጭ ሀገር በምንዞርበት ጊዜ ሁሉ ይሄንን ጉዞዬን ያዘጋጁት የአንድነትና የቀድሞ አንድነት ማለት ነው እና የሰማያዊ ድጋፍ ሰጪ ማህበር በጋራ ሆኖ ነው እና አብሮ የመስራቱ ነገር በሰፊው እየሰራንበት ነው። ግን ሁላችንም እንደምናውቀው ባህላችን የፖለቲካ ድጋፋችን እስካሁን እኔ ያልኩት ይሁን ይያል ተማለት አልፎ በጋራ በሚያደርጉ ጉዳዮች ላይ እየተስማሙ ልዩነትን ያከበሩ የሚሄድ ኋላ ቀር የሆነ የፖለቲካ ባህል አለን። እሱን ያለማክበር ነገር ግን እሱም ቢሆን በጊዜ ሂደት እየተፈታና ግንኙነታችን እያደገ ከነበረው ነገር ልምድ ያገኘ ወደፊት እየተራመድን ነው። አሁን ባለው ሁኔታ ጥሩ ነው።
ኢንጂነር ብዙ ሰዎች የአንድነትን አሁን ሲያነሱ ቀድሞ የነበረውን አንድነት ሲያነሱ በውጭ ደጋፊዎቹ አሁንም አሉ እዚህም አሉ ፈረሰ ማለት አይቻልም ኢህአዴግ ለማፍረስ ቢሞክርም ግን ብዙ ሰዎች ሲያወሩ እርሶንና የቀድሞውን የአንድነትን አቶ አንዱዓለም አራጌን ያመሳስሏቸዋል። ይሄንን ታዝበዋል?
አይ እንግዲህ ጓደኛሞች ስለሆነ
እንግዲህ እስቲ ያላችሁ
እንግዲህ አብሮ ሲሆን በባህሪም ይወራረሳል።
አክቹአሊ እኔ የሰማሁት በስራችሁ በቆራጥነታችሁ ወዘተ ለዓላማ በመቆማችሁ ወዘተ ሲሉ ሰማለሁ። ይሄንን እርሶ ሰምተዋል? ለምንድን ነው ሊያገናኙዋችሁ የቻሉት? አንድ አይነት ታጋዮች ናቸው ይሏቸዋል። ስለዚህ የሚሰጡን ያውቋቸዋል። እስቲ ስለዚህ የሚሰጡን ነገር ካለ አስተያየት።
እውነቱን ለመናገር አህመድ እንደዛ ሲባል ሰምቼ አላውቅም። ግን አንዱዓለም የቅርብ ጓደኛዬም ነው፣ አስተሳሰቡንም አውቀዋለሁ። ቀጥተኛና እውነተኛ ልጅ ነው። ላመነበት ነገር ምንም ዋጋ የሚያስከፍለው መሆኑን እያወቀም እንኳ ለሚያምንበት ነገር እና ለህሊና የሚቆም ልጅ ነው። ጎበዝ የሚከበር ልጅ ነው። ኢትዮጵያ ማላት ከምንላቸው ልጆች ነው። እውነቱን ለመናገር አሁን ባለበት ሁኔታ ልጆች ያሉት ሌላ የግሉ ኃላፊነት አለ። ግን ያን ሁሉ ትቶ እንደሚመጣበትም እያወቀ በእውነት ላመነበት ነገር እና ለሀገሩ የሚቆም ትልቅ ኢትዮጵያዊ ልጅ ነው። ግን ከኔ ጋር መመሳሰሉን እንግዲህ ይሄ ከሆነ እኔም የሁላ ክብር ሊሰጠኝ ማለት ነው። አንዱዓለም የከፈለውን ነገር ግን እኔ ምኑንም አልከፈልኩ። በእስር ቤት ውስጥ አንድ ቀን መቆየት ቤተሰብን ትቶ ምን ያህል ከባድ እንደሆነ በእስር ቤትም ባለ ጊዜ የደረሰበት ነገር ከባድ ነው። እሱ ብዙ ዋጋ ከፍሎልናል ለሀገራችን እና ለጋራ ጉዳያችን በእውነት።
በመጨረሻ ጌታዬ ከመሰናበታችን በፊት ለኢትዮጵያ ምን ይመኛሉ?
ለኢትዮጵያ በእውነት የመጀመሪያው የሚያስፈልገን ነገር አሁን መንገዱንም አልጀመርነውም፣ እንደውም ወደ ኋላ የኋላዮሽ ቁልቁለት መንገድ ነው እየሄድን ያለ ነው እና የመጀመሪያው ለኢትዮጵያ የምመኘው ነገር የኢትዮጵያ ሕዝብ አቅሙንና ችሎታውን ተጠቅሞ ለሀገሩና ለራሱ የግል ፍላጎቱንና የጋራ ጉዳያችንን አጣምሮ የሚሄድ ተቋማት ተገንብተው ሁሉም በየተሰማራበት የህይወት መስክ ለሀገር ግንባታና ለወደፊቷ ኢትዮጵያ የሚሰራበትን ምቹ ሁኔታ መፍጠር ነው። ሌሎች ዝርዝር የፖሊሲ አማራጮች የትኛው ነገር ይሰራ፣ የውጭ ፖሊሲ ምን ይሁን፣ እርሻው ምን ይሁን፣ ኢንዱስትሪው ምን ይሁን፣ የአገልግሎት ዘርፉ ምን ይሁን የሚባለው የኢትዮጵያ ልጆች ስልጣን የኢትዮጵያ ህዝብ ባለቤት የሀገሩ ባለቤት ሲሆን ከዛ በኋላ የተለያዩ አማራጮች ሁሉ ልዩ ችሎታ ባላቸው ልጆች እየተወዳደሩ የሚመጣ ይሆናል። አሁን ግን የመጀመሪያው ነገር የኢትዮጵያን ህዝብ የስልጣን ባለቤትና የአገሩ ባለቤትነቱን አረጋግጦ ሁሉም በየተሰማራበት የህይወት መስክ የሚችለውን ነገር ሳይቆጥብ ለሀገሩና ለራሱ የሚያደርግበትን ሁኔታ ምቹ ሁኔታ መፍጠር ነው የመጀመሪያው ምኞት።
ጌታዬ እንግዲህ መልካም እድል እንመኝልዎታለን፣ ለድርሶም ለድርጅቶም። ወደፊት ስዊድን ብቅ የሚሉ ይመስልዎታል
እንዴ? ማለት አይቀርም። እንደው የኔና እናንተ ነገር በፉከራ አለቀ እንደው አልመቸኝ አለ እንጂ መምጣቴ አይቀርም። ምንም ጥያቄ የለው፣ እመጣለሁ።
እንግዲህ እዚህ ቴክኒሽያኖቹ እንደሚሉኝ አንድ አድማጭ ጥያቄ መወርወር ፈልጋለሁ ይላል ይላሉ ግን ሰዓትም የለንም። አጠር ያለ ጥያቄ ከሆነ መወርወር ይችላል ሰውየው። አጠር ያለ ይፈቅዳሉ? አንድ ደቂቃ።
አዎ አጭር ከሆነ
አጭር።
ያው የጊዜው ጉዳይ ነው።
እኛም የለንም፣ 7 ደቂቃ ነች የቀረች። አጭር ብቻ። ሃሎ አድማጭ።
ሃሎ ሃሎ።
አጭር ጥያቄ ብቻ፣ ከሬዲዮኑ ራቅ ይበሉ።
እሺ
አጭር ነው ጌታ።
ኢንጂነር ይልቃል፣ በመጀመሪያ ለሰማያዊ ፓርቲ ለሚያደርገው እንቅስቃሴና ትግል ያለኝን አክብሮት ልገልጽ ፈልጋለሁ። ግን ሁልጊዜ በጭንቅላት የሚመላለስ ነገር ስላለ እንደው አላልፍም፣ አጋጣሚውን ልጠቀም ብዬ ነው። ይሄ ምንድን ነው? እንደውስ ካለፈው ታሪኩ ወያኔ ተደጋግሞ እንዳሳዩ በተለይ በመርጫ ላይ በሌላም ሁኔታ አሁን ባለበት ሁኔታ በሰላማዊ መንገድ ይወድቃል ብሎ መቀበል ለኔ በጣም አዳጋች ይሆነብኝ ነው ከጊዜ ወደ ጊዜ መጣውና እንደው በሰላማዊ መንገድ ሊወድቅ ይችላል የሚለው ነገር እንደው ከቻሉ ባለውት ጊዜ እንደው እስቲ
ኢንጂነር በሰላማዊ መንገድ ወያኔ ይወድቃል የሚለውን ያስረዱኝ ነው የሚለው እንደው አንዴካ
እንትን ቢሰጡኝ።
አዎ እንግዲህ በሰላማዊ መንገድ ብዙ አገር ታሪክ ይሄ እኮ የተረጋገጠ ነገር ነው። እኛ አገር ብቻ አይደለም እንደውም ያድግ እነሱ እንነጋገር ከተባለ በጣም ደካማና በጥቅም የተሰባሰበና የጋራ አይዲዮሎጂ የሌለው ድርጅት ነው። እንደው ጫካይ ነው እንጂ ይሄ ድርጅት መዋቅሩና በአገር ላይ ያለው ስር የሰደደ ምንም አይነት ነገር የለውምና በብዙ የማህበረሰብ ሳይንስ እና የፖለቲካ አጥኚዎች መሰረት ሰላማዊ ትግል ብዙዎችን ስካፊንጫቸው የታጠቁ አምባገነኖችን እንዳስወገደ በእኛ የተጀመረ አይደለም ያለ ነገር ነው። ኢህአዴግም ብቸኛ አምባገነንና የተለየ የሚያደርገው የለም። እንደውም የኢትዮጵያ ህዝብ በጣም ጨዋ ነው፣ ህግ አክባሪ ነው። ስነ ልቦናውም ቢሆን በሞራል የበላይነት የማሸነፍ ባህል ያለው ሀገር ስለሆነ ሰላማዊ ትግል ይሰራል። ግን ያን የሚመራው የሚያስተባብረው ኃይል ያስፈልጋል። ያ ማለት ግን ምርጫ ቦርድ እና ኢህአዴግ አሁን ባሉበት ሁኔታ ምርጫ ቦርድ ወስኖ ኢህአዴግ እጃችንን ጨብጦን የስልጣን ሽግግር ይደረጋል ብለን አናስብም። ግን ጠንካራ ድርጅት ተመስርቶ በዛ ውስጥ የኢትዮጵያ ህዝብ ተሰባስቦ መብቱን ከተጠየቀ እኔ ኢህአዴግ በጣም በቀላሉ የሚሸነፍ ድርጅት እንደሆነ ያለ ጥርጥር አምናለሁ።
በዚህ ላይ ለመጨመር ያህል የሰላማዊ ትግልን ወደፊት እንወያይበታለን እንጂ ኢትዮጵያ ውስጥ 100ኛውን እንኳን ያህል የተነካ አይመስለንም የሚሉ ኃይሎች አሉ። የሰላማዊ ትግል ብዙ ነገሮችን ያቅፋል። ለማንኛውም ኢንጂነር እጅግ እጅግ በጣም እናመሰግናለን። እንመጣለን ያሉ መሰለኝ ወደ ስዊድንም አንድ ቀን።
እውነት ነው? አዎ በደንብ በልብ ያለው ልጅም የመምጣት ሐሳብ አለኝ። መምጣቴም አይቀርም አንድ ጊዜ።
እንግዲህ ጌታዬ መልካም የሥራ ጊዜ እንመኝልዎታለን። ለርሶም ለድርጅቶም ወደፊት በሰፊው ውይይት እናደርጋለን። ምናልባትም ስዊድን ከመጡ እንገናኛለን። ጤና ይስጥልን፣ እናመሰግናለን።
እሺ እኔም ለተሰጠኝ እድል ለሁልጊዜ ትብብራችሁ በጣም አመሰግናለሁ። ደህና ሁኑልኝ አህመድ።
ጤና ይስጥልኝ።